የኢትዮጵያው ገዢ ፓርቲ ኢህአዴግ አስቀድሞ 21 አሁን ደግሞ መድረክ በትናንትናው ዕለት ራሱን ካገለለ በኋላ 20 ተቃዋሚዎች የሚያካሂዱት ድርድር ጊዜና ዕድል የባከነበት ነው ሲሉ አንድ የቀድሞ ፓርላማ አባል ገለጡ ይላል የመጨረሻው የመጽሔት ርዕስ። የኢህአዴግን ፖሊሲዎች ደግፈው የአካባቢው አስተዳደር አፈጻጸምን ነቅፈው የፓርላማ አባል የነበሩት ዶክተር አሸብር ወልደ ጊዮርጊስ የፖለቲካ ድርድሩ የዜሮ ድምር ፖለቲካ ሊያጠላበት አይገባም ብለዋል። ከድርድሩ ሂደት ትልቁ የተቃዋሚ ፓርቲዎች ስብስብ መድረክ በትናንትናው ዕለት ራሱን ያገለለ ሲሆን 6 ተቃዋሚ ድርጅቶች አዲስ የመሰረቱት ሌላ ጥምረትም ኢህአዴግ ያደራዳሪ ሚናን አልቀበልም በማለቱ ከድርድሩ ለመውጣት ውይይት እንደሚያደርጉ ገልጠዋል። ዶክተር አሸብር ወልደ ጊዮርጊስን ያነጋገረው እስክንድር ፍሬው ተከታዩን ልኳል።
የቀድመ ድርድር ውይይት ከጀመሩ 3 ወራትን ያስቆጠሩት ገዢው ፓርቲ ኢህአዴግና ተቃዋሚዎች እስካሁንም ወደ ዋናው ድርድር መግባት አልቻሉም። ትናንት በዚህ ርዕስ ማለትም በድርድሩ የሥነ ሥርዓት ደንብ ላይ ያደረጉት ውይይትም ያለ መግባባትና በልዩነት ለሌላ ጊዜ ተቀጥሯል። መድረክም ውይይቱን አቋርጧል። ራሳቸውን ያሰባሰቡ 6 ፓርቲዎችም መቀጠላል መቀጠላቸውን ለመወሰን የሥራ አስፈጻሚ ወይም የምክር ቤት ስብሰባዎች እንደሚያካሂዱ አስተውቀዋል። እናም ያለፉት ውይይቶች እስካሁን በስምምነት አልተቋጩም። የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ያለ ስምምነት ያለፉትን ቀናት የባከኑ ሲሉ ይገልጻሉ።
በመጀመሪያ ደረጃ ራሱ ውይይቱ መጀመሩን ማድነቅ እፈልጋለሁ። በጎ ነገር ነው። በሁለተኛ ደረጃ ደግሞ እርስ በርሳቸው እዚያው ፕሮግራማቸውን ማስታረቅ ላይ መቀራረብ ላይ ብዙ እንኳን መሄድ ባይችሉ በሀገራዊ ጉዳዮች ላይ የሰለጠነ ተፎካካሪ ፓርቲ ከመኖሩ አኳያ ሊኖር የሚገባውን ፋይዳ ከግምት ውስጥ ከተው ያንን ነው ተስፋ አድርገው መስራት ያለባቸው። ለዚህ እያንዳንዱ ቀን የሚባክነው ጉዳት ነው ብዬ ነው የማስበው በእኔ በኩል። እና ማንኛውም ወገን ራሱን ችሎ ተወያይቶ ተደራድሮ ለኢትዮጵያ ይጠቅማል፣ የተፎካካሪ ፓርቲዎች በዚህ ደረጃ ነው መሄድ ያለብን፣ ገዢው ፓርቲ በዚህ ደረጃ ነው መሄድ ያለብን የሚለውን ጊዜ ሳይወስዱ ሳያቋርጡ ቢሄዱ ነው ሰው የጠበቀውን ተስፋ ማለምለም የሚችለው ብዬ ነው የማስበው።
እያንዳንዱ ቀን የሚባክነው ሲሉ ዶክተር አሸብር ይህን ያህል ጊዜ መፍጀት አልነበረበትም ወይ ደግሞ በድርድሩ የሥነ ሥርዓት ደንቦች ላይ የሚያደርጉት ውይይት ያልተፈለገ ጊዜ ፈጅቷል ከሚል እምነት ነው የመነጨው አገላለጾ?
በእርግጥ እንደዚያ ነው የማምነው። እያንዳንዱን ነገር በጉጉት ነው የምንጠባበቀው። በቅድመ ድርድሩ ድሮ አልቆ ድርድር ውስጥ ገብተው መሆን የሚገባውን ህዝቡ የሚጠብቀውን ፓርቲዎች የሚጠብቁትን ነገር ይፈጽማሉ ተብሎ ነው የሚጠበቀው እንጂ ገና ካሁኑ የተለያዩ ሀሳቦችን የግጭትና የመለያየት ሀሳቦች ድሮም ነበሩ፣ አይጠቅሙም። እንደዚህ አይነት መድረክ ከተገኘ ጥሩ የፖለቲካ ኦፖርቹኒቲ ነው፣ ጥሩ መድረክ ነው። ያንን መጠቀምና በዚያ ደረጃ ያለውን መልካም አጋጣሚ በሙሉ መጠቀም መቻል ነው እንጂ አሁንም ቢሆን ማቋረጥም አያስፈልግም፣ ወደፊትም ቢሆን ተስፋ መቁረጥ አያስፈልግም። ፖለቲካው ሰጥቶ መቀበል ብቻ ነው። ፖለቲካ ላይ ብዙ ጊዜ የሚባለው ተደራድረ ያገኘው ውጤት ከዜሮ በታች አይሆን ነው የሚባለው። ተጣልቶ መለያየት ራሱ ነገቲቭ ነው ፖለቲካ ውስጥ እና 100% ሳይሆን ከዜሮ አይውረድ። አሁን በዚህ ደረጃ ጥሩ ተስፋ እያለ በየቀኑ የሚያገኙትን እድል እየጨመሩ እያሳደጉ መሄድ ነው እንጂ ከግጭትና ከመለያየት የሚገኝ ነገር ለኢትዮጵያ ሕዝብ የማይጠቅምም እና ለምንጠብቀውም ተስፋው ነው አይሄድ።
ድርድሩ ከቀጠለ ሊያሳካ ከሚችላቸው ነገሮች አንዱ የአገሪቱ የምርጫ ስርዓት መሻሻል እንደሚሆን ዶክተር አሸብር እምነታቸውን ገልጸዋል።
ለእነሱም ምቹ ነገር ይፈጥራል። ሀሳባቸው እውነት ፕሮግራማችን የተቀራረበ ነው ወይ? አንድ መሆን የምንችል ነን ወይ? ይሄ ውይይት መኖሩ በራሱ ከዚህ ከሚያደርጉት ከክርክሩ ተነስቶ የማን ዓላማ ከማ ጋር እንደሚመሳሰል እና ወደ አንድ ለመምጣት ለእነሱም ይረዳቸዋል፣ ይጠቅማቸዋል። ወደፊትም ዋናው ነገር እነሱ ጠንክረው ይወጣሉ። እነኚህ ተቃዋሚዎች አሁን በሚያደርጉት ውይይት ከኢህአዴግ እየተለዩ ሲሄዱ ከሌሎቹ ተቃዋሚዎች ጋር አንድ እየሆኑ ሲሄዱ ያ ደግሞ ለነሱ ለወደፊቱ ጠንካራ የሆነ ተቃዋሚ ፓርቲ አገሪቱ ላይ እንዲኖር በአንድ ፓርቲ እንዲማከሉ ሊያደርግ የሚችል ነገር ሊያመጣላቸው ይችላል ተብሎም ይጠበቃል።
ለሌላ ጊዜ እርስ በርሳቸው የማይገናኙ አንዳንድ ተቃዋሚ ፓርቲዎች እርስ በርሳቸው የሚገናኙበት መድረክ ፈጥሯል ይሄ ድርድር፣ በዛም ሊያስቀጥለው ይችላል ነው?
አዎ፣ እኛ አይተን አናውቅም። ብዙ ጊዜ ተቃዋሚ ፓርቲዎች በግላቸው ሰሩ እንጂ የጋራ ዓላማ አለን፣ እኛ ተሰባስበን ገዢውን ፓርቲ እንሞግታለን፣ ገዢውን ፓርቲ እንከራከራለን፣ በዚያው ደረጃ ወደ ማሸነፉ እንሄዳለን ብለው ሲተባበሩ አይታይም። ለዚህም ነው ድምፁ ብዙ ጊዜ እየተበታተነ ያለው። ለዚህ ለእነሱ ዓላማቸው አንድ መሆኑን ለማሳየትም ለማየትም ምቹ ነገር የፈጠረላቸው ነው የሚመስለኝ።
በገዢው ፓርቲና በ21 አገር አቀፍ ፓርቲዎች መካከል በሚካሄደው ድርድር ልዩነቶች እየታዩ ያሉት በተለያዩ ወገኖች መካከል ነው። በገዢው ፓርቲና በተቃዋሚዎች መካከል የሚታየው ልዩነት አንዱ ነው። በራሳቸው በተቃዋሚ ፓርቲዎች መካከልም ልዩነቶች ይታያሉ። የቀድሞው የፓርላማ አባል እንደሚሉት ታዲያ እንደዚህ አይነቱ መድረክ እነዚህን ተቃዋሚዎች ለማቀራረብም አጋጣሚ ሊሆን ይችላል። በቀጣይ ለውይይት የተያዘው ቀጠሮ የፊታችን ሚያዝያ 2 2009 ዓ.ም ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።